Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አራጋው ጋር አብረናችሁ እንቆያለን።
ሰላም፣ እንደምናመሻችሁ። በምሽቱ የጋቢና ጉዞ በቅድሚያ ወደ ፍርድ ቤት እናመራለን። የፌዴራሉ ከፍተኛ ፍርድ ቤት በእነ ከድር መሐመድ መዝገብ በአሸባሪነት ክስ የተመሰረተባቸው እስከ 5 ዓመት ተኩል በሚያደርስ ቅጣት አስተላለፈ።
ተከላከልም አልተከላከልም ውጤት የለውም በሚል ነው አንከላከልም ያሉት ፍርድ ቤቱ። በዛሬ ሁለትም ይሁን ባለፈው ታህሳስ 12 የጥፋተኝነት ውሳኔ ሲሰጥ ደንበኞቻችን አንድም ያቀረቡት የመከላከያ ማስረጃ የለም።
ጠበቆቻቸውን አነጋግረናል። በሌላኛው ሰፊ ዘገባ ትርጉም እንፈልጋለን። ህዳሴ ማለት ምን ማለት ነው? ሰሞኑን ተደጋግሞ የምንሰማው ተሐድሶስ?
ህዝቡ የህዳሴውን ግድብ የሰንደቅ ዓላማ ፕሮጀክት አድርጎ በባለቤትነት መንቀሳቀሱ
የተያያዝነውን ፈጣን የህዳሴ ጉዞ ለማቀላጠፍ
የቋንቋ ባለሙያዎችን የመንግስትና የተቃዋሚ ፓርቲ መሪዎችን ድምፅ ያካተተ ልዩ ዘገባ ይዘናል። በፌስቡክም እናንተ የሰጣችኋቸውን አስተያየቶች የተቃዋሚ የፖለቲካ መሪዎች ያሉትንም ይዘናል።
ተሐድሶ ማለት በእነሱ ይሄ እነሱን የሚቃወም ሰው የፖለቲካ ድርጅትም ሆነ የፖለቲካ ድርጅቶች አባሎች እና ደጋፊዎች ከግንዛቤ ማጣት ከእውቀት ማጣት ኢህአዴግን ካለማወቅ ነው። ስለዚህ በዚህ በተሐድሶ የኢህአዴግን ዲሞክራሲነት፣ የኢህአዴግን የእድገት ጎዳና፣ የኢህአዴግን ማንነት እናስተምራለን ነው የሚሉት።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ። ዜናውን ይዤላችሁ የምቀርበው መስታወት አራጋው ነኝ። በገንዘብ ማባከን የተወነጀሉት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ መኖሪያ ቤታቸው በፖሊሶች እየተበረበረና እርሳቸውም እየተመረመሩ መሆናቸው ተሰማ። የጉዳዩን ክብደት የገለጠው ፖሊስ ምርመራው በከፍተኛ ጥንቃቄ እየተካሄደ እንደሆነ ያስታወቀው እናም ናታንያሁ የሚሰጡት ማንኛቸውም ቃል በፍርድ ሂደቱ ላይ የሚኖረው እንድምታ በውል ተገልጦላቸዋል። የእስራኤሉን ወግ አጥባቂ ሊኩድ ፓርቲ ለረዥም ጊዜ የመሩት ናታንያሁ ክሱም ሆነ ውንጀላው መሰረተ ቢስ ነው ብለውታል። የክሱ ዝርዝር ግን ግልጽ እንዳልሆነ ነው አንዳንዶች የሚናገሩት። የቱርክ መገናኛ ብዙሃን በአውሮፓውያኑ አዲስ ዓመት ዋዜማ ማለትም ባለፈው ቅዳሜ ኢስታንቡል ከተማ ውስጥ በሚገኝ አንድ የማታ ክበብ ላይ ቦምብ ጥሎ 39 ሰዎች የገደለው ተጠርጣሪ ሰው ቪዲዮ ይፋ ማድረጋቸው ተነገረ። ከሞባይል ስልክ ላይ የተነሳ የሚመስለው ይሄው ቪዲዮ ተጠርጣሪው ታጣቂ በኢስታንቡሉ ታክሲም አደባባይ ሲዘዋወር ያሳያል። እናም ግለሰቡ በተደጋጋሚ ወደ ካሜራው እየተመለከተ ነገር ግን ምንም ንግግር እንደማያሰማ ተገልጧል። የቪዲዮው ምስሉ መቼና በምን ቀን እንደተወሰደም ግልጽ አይደለም። የቱርክ መገናኛ ብዙሃን ዛሬ እንደዘገቡት ባለስልጣናት 2 የውጭ ሀገር ዜጎችን በተጠርጣሪነት በቁጥጥር ስር አውለዋል። ምክትል ጠቅላይ ሚኒስትር ኑማን ካርቱሉሙስ በበኩላቸው ተጨማሪ 8 ሰዎች ትላንት ሰኞ መታሰራቸውን ለጋዜጠኞች ገልጸዋል። በመጨረሻም ዋናዎቹ የሶሪያ ተቃዋሚ ቡድኖች በሰጡት መግለጫ ሩሲያ ካዛኪስታን ዋና ከተማ አስታና ውስጥ በምትሸመግለው የሰላም ድርድር እንደማይካፈሉ አስታወቁ። ምክንያታቸውም ጥቂት ቀናት ብቻ የሆነው የተኩስ አቁም ስምምነት ገዢው መደብ በተደጋጋሚ በመጣሱ እንደሆነ አመልክተዋል። ሶሪያ ዋና ከተማ አቅራቢያ በሚገኘው የሽምቅ ተዋጊዎች ይዞታ በሆነው ዋዲ ባራዳ ላይ በመንግስቱ የተመራ ጥቃት እንደተካሄደ የሚገልጡት አማጽያኑ ከደማስቆ ወጣ ብለው በሚገኙት ሃማና አይድሊብ አካባቢዎች ሌላ የአየር ጥቃት ተካሂዶብናል ሲሉም ያማርራሉ። ለዛሬ የያዝናቸው ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶች ልመልሳቸው።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የፌዴራሉ ከፍተኛ ፍርድ ቤት በነ ከድር መሐመድ መዝገብ በአሸባሪነት ክስ የተመሰረተባቸው እስከ 5 ዓመት ተኩል የሚደርስ የቅጣት ውሳኔ አስተላልፎባቸዋል። ፍርድ ቤቱ የቅጣት ውሳኔ አስተላልፈባቸው ተከሳሾቹ አንከላከለም ካሉ በኋላ እንደሆነ ከጠበቆቻቸው መካከል ተናግረዋል። ጠበቆቻቸው ደግሞ ይግባኝ እንደሚሉ ለአሜሪካ ድምፅ ሬዲዮ ገልጸዋል። መለስካቸው አማሀ ዝርዝሩን ከአዲስ አበባ አድርሶናል።
ሐምሌ 13 ቀን 2007 ዓ.ም የፌዴራሉ አቃቢ ሕግ አቶ ካሊድ መሐመድና አቶ ዳርሰማ ሶሪ የተሰኙ ጋዜጠኞችን ጨምሮ እና አቶ ከድር መሐመድ በሚል መዝገብ በ19 ተጠርጣሪዎች ላይ ከአርበኞች ግንቦት 7 እና ከሌሎች ጸረ ሰላም ኃይሎች በመገናኘትና እስላማዊ መንግሥት ለመመስረት ከሚንቀሳቀሱ አካሎች ጋር አብራቸዋል በሚል የጸረ ሽብር አዋጁንና የመደበኛ የወንጀል ሕጉን የተለያዩ ድንጋጌዎች ተላልፋቸዋል ሲል ክስ መስርቶባቸዋል። በተለይ የጋዜጠኞቹን ዝርዝር ክስ በተመለከተም ተከሳሾቹን ከወከሉት ጠበቆች አንዱ አቶ ሙስተፋ ሺፋ ሱሌይማን ለቪኦኤ እንደሚከተለው አብራርተዋል።
ሃይማኖታዊ መንግስት ለመመስረት ከሚንቀሳቀሱት በተለይም በአሁኑ ሰዓት ያው ለመንግስት ተለቀው ካሉት ከነ አቡበከር አህመድ ጋር እነሱ ጋር በመገናኘት እንዲሁም ደግሞ እነሱን ለማንፈታትና ሌሎች ደግሞ በአዲስ አበባ ውስጥ በአንዋር በበኒንና በዋሊያ መስጊድ በነበሩ አመጾች ላይ ሁከት የሚበጠብ የሚያነሳሳ ድርጊቶችን እንዲሰራጭ አግዛቸዋል፣ ተሳትፏቸዋል በዚህ ሂደት የሚል ነው እንጂ ጄኔራል የቀረበባቸው ክስ ማለት ነው።
ታህሳስ 12 ቀን 2009 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በተከሳሾቹ ላይ የጥፋተኝነት ውሳኔ ካስተላለፈ በኋላ ዛሬ በ18ቱ ተከሳሾች ላይ በእያንዳንዳቸው 5 ዓመት ከ6 ወር የእስራት ቅጣት ሲጥልባቸው ከጋዜጠኞቹ አንዱ በሆነው በዳርሰማ ሶሪ ላይ ደግሞ 4 ዓመት ከ5 ወር የቅጣት ውሳኔ ጥሎበታል። አቶ ሙስጠፋ ለቪኦኤ እንደገለጹት በደንበኞቻቸው ላይ የጥፋተኝነት ውሳኔ የተሰጠው በአቃቢ ሕግ የቀረበባቸውን ማስረጃ ሳይከላከሉ ነው። ደንበኞቻቸው ለመከላከል አንፈልግም ሲሉ ያቀረቡትን ምክንያትም እንዲህ ሲሉ ያብራራሉ።
አቤቱታ አስገብተን ምላሽ ማይሰጠን ተቋም ከሆነ ወይም ደግሞ እየበደለንን ያለነው አካል ማይከስስ ወይም ማይቀጣልን ከሆነ ተከላከልም አልተከላከልም ውጤት የለውም በሚል ነው አንከላከልም ያሉት። ፍርድ ቤቱም በዛሬ ሁለትም ይሁን ባለፈው ታህሳስ 12ም የጥፋተኝነትን ውሳኔ ሲሰጥ ደንበኞቻችን አንድም ያቀረቡት የመከላከያ ማስረጃ የለም። ግን አናቀርብም ያሉበት ሪዝን ይሄ ነው። አንደኛ አመኔታ ነው። ሁለተኛው ደግሞ እየደረሰብን ባለን በደል ላይ እንዲሆነን ቅሊንጦ ህጎች የበለሰ ሰቆቃችን እናበዛዋለን እንጂ ምርት አናገኝም በሚል ነው ያልተከላከሉት። ፍርድ ቤቱም ዛሬ ባለፈውን ፍርድ ሲሰጥ አንደኛ ግምት ውስጥ የወሰደው በፌዴራል ማዕከላዊ በሚባለው ወይም ደግሞ ፌዴራል ወንጀል ምርመራ ላይ በ27 መሰረት የሰጡትን ቃል ይህንንም ሲያደርግ ቀጥተኛ ምስክር አቃቢ ቃል አቀረበም። የደረጃ ማለት እኔ እንዲህ ቃል ስሰጥ ቢሮ ላይ ቁጭ ብሎ ያዳመጠ ሰው በነፃነት ነበር የሰጠው የሚለውንና ከወንጀል ምርመራ አንድ ባሻገር ደግሞ ከብሔራዊ መረጃ የስልክ የቀረበባቸውን ይህን በመያዝ ብቻ ነው ፍርድ ቤቱ ባለፈው ታህሳስ 12ም ይህም ዛሬም የቅጣት ሲሰጥ ይህንን መዝኖ ብቻ መሆኑ ያው እንዲታወቅልንም።
አቶ ሙስጠፋ ከዚህ በመቀጠል የሚከተሉትን መንገድም ጠቁመዋል።
እኛ እንደ አጠቃላይ እንደ ባለሙያ እኔም ሆንኩኝ ሌሎች በዚህ ጉዳይ ላይ የምንከታተል ጠበቆች ያው ከችሎት በኋላ ላይ እየተከታተልነውም ስለነበረ ቀጥታ የወሰነው ደረጃውን ጠብቀን አንደኛ ህገ መንግስታዊ መብትም ስለሆነ ይግባኝ እናቀርባለን የሚለውን ወስደናል። ይግባኝ እናቀርባለን ስንል ግን በሁለት ነገሮችን ያው እንዲታወቅልን ነው። አንደኛው ጥፋተኛ በተባሉበት ላይ ደንበኞቻችን ቅድም ባልኩት ሁኔታ ላይ ስላልተከላከሉበት እዚህ ላይ አይደለም፣ ልክ የቅጣቱ ላይ ግን ይግባኝ እንላለን ብለን አስበናል። የቅጣት ማቅለያ ላይ ያቀረብናቸው ፕሮሲዲንጎች ነበሩ። እነሱ ላይ ያው ቅሬታ አለን፣ ይግባኝ እንላለን ብለን ወስደናል። ከደንበኞቻችን ጋር ደግሞ የበለጠ ተወያይተን ያኔ ያው ለፍርድ ቤት እናስገባል። ደቧል ሙያ ግን ተነጋግረን አንስተ።
በጣም አመሰግናለሁ አቶ ሙስጠፋ።
እኔም አመሰግናለሁ። ድርሱ
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የኢትዮጵያ መንግስት በመስከረም ወር የአስቸኳይ ጊዜ አዋጅ ካሳለፈ በኋላ በቁጥጥር ስር አውሏቸው የነበሩ ታሳሪዎችን የተሐድሶ ስልጠና እየሰጠ በመልቀቅ ላይ መሆኑን፣ ሌሎች ከ12,000 በላይም የተሐድሶ ስልጠና እንደሚወስዱ በመግለጽ ላይ ነው። ለመሆኑ ተሐድሶ ምንድን ነው? እንዲሁ በመገናኛ ብዙሃን በመንግስት ባለስልጣናት፣ ተቃዋሚዎችና በህብረተሰቡ የተለያዩ አስተሳሰቦችና ድርጊቶችን ጠቅልሎ በአንድ ቃል ህዳሴ ወይም ተሐድሶ ሲባል እንሰማለን። በቀጣዩ ዘገባ ሄኖክ ሰማዝጌር ለቃሉ ትርጉም እንዲሁ ይፈልጋል።
በኢትዮጵያ በስር ላይ የሚገኙ ወጣቶች የመንግስት የመገናኛ ብዙሃን እንደሚዘግቡት የተሐድሶ ትምህርት እየተሰጣቸው እየተፈቱ ነው። በተጓዳኝ በተደጋጋሚ በዜና አወጃዎች እንደሚሰማው ታዳሽ ኃይል የሚያመነጨውን የህዳሴ ግድብን መንግስት እየገነባ ሲሆን፣ የህዳሴ ድልድይ የኢትዮጵያን የህዳሴ ጉዞ በማሳለጥ ላይ ነው። ኢህአዲግ ጥልቅ ተሐድሶ እያደረገ እንደሆነ ሲገልጽ መንግስታዊው የዜና አውታር ኢብኮ የብዝሃነትና የህዳሴ ድምፅ እንደሆነ ይናገራል።
ህዝቡ የህዳሴውን ግድብ የሰንደቅ ዓላማ ፕሮጀክት አድርጎ በባለቤትነት መንቀሳቀሱ
የተያያዝነውን ፈጣን የህዳሴ ጉዞ ለማቀላጠፍ ቁልፍ ለሆነው የግቤ 3 የኤሌክትሪክ ኃይል ማመንጫ ምረቃ ስነ ስርዓት እንኳን አደረሳችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና ህዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦች።
ለመሆኑ ህዳሴ ማለት ምን ማለት ነው? ሰሞኑን ተደጋግሞ የምንሰማው ተሐድሶስ? በፖለቲካም ሆነ በሃይማኖታዊ የህዝብ ግንኙነቶች የሚሰሙ የቃሉ አገላለጽ በተለያዩ አግባቦች ምን አይነት ትርጉምስ ይሰጣቸዋል?
ውስጣችን መታደስ አለበት። ልክ እናንተ ቁጭ ብላችሁ እንደታደሳችሁ ሁሉ እኛም በጥልቅ ተሐድሶ ማለፍ አለብን። ዴሞክራሲን ማስፋት አለብን። የተለያዩ የህብረተሰብ ክፍሎች በተለይም ወጣቶችን አቅርበን ማወያየት አለብን። ችግራቸውን ማዳመጥ አለብን። ከዛም አልፎ መፍትሄ መስጠት አለብን የሚል ግምገማ አካሂደናል።
የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተናገሩት ነው። በጸረ መንግስት ተቃውሞ የተሳተፉ በተለይ ወጣቶች የተሐድሶ ትምህርት እየቀሰሙ በመመረቅ ላይ ናቸው። የመንግስቱ ልሳን ኢብኮና ባለስልጣናቱ እንደሚነግሩን በእርግጥ ሂደቱ እንዳለ ሆኖ ሐቁ መንግስቱን በማቃወማቸው ታስረው የነበሩ በርካታ ሰዎች የርዕዮተ ዓለም ትምህርት በጸጥታ ኃይሎች እየተሰጣቸው አይደገምም የሚል ነጭ ከናቴራ እየለበሱ መፈታታቸው ቢሆንም ይላሉ ያነጋገርናቸው ባለሙያዎች፣ አሁንም ህዳሴና ተሐድሶ ከባዱን ሐቅና ጉዞ ሲያቀሉ እናያለን ይላሉ። የኢትዮጵያ መንግስት ቃል አቀባይ አቶ መሐመድ ሰይድ የሚከተለውን አስተያየት ሰጥተዋል።
ወደ 9800 የሚሆኑ የሰልጣኞች ትምህርታቸውን ጨርሰው ያው ሁላችንም እንደተከታተል ነው ተገቢ የሆኑ የሚፈለጉ እሴቶችን፣ እውቀቶችን ይዘው ወደ ህብረተሰቡ የተቀላቀሉበት ሁኔታ ነው ያለው። ከዛ ውጭ ደግሞ ወደ 2449 አካባቢ የሚጠጉት ደግሞ በነበራቸው ተሳትፎ የመሪነት ተሳትፎ በህግ ተጠያቂ መሆን አለባቸው በሚል ደግሞ ተለይተው የገቡበት ሁኔታ ነው ያለው። ወደ ፍርድ ቤት ወደ በህግ የሚታይበት ሁኔታ ነው ያለው። የተቀሩት ደግሞ በቀጣይ ይህንኑ ፕሮሲጀር ይህንኑ ሂደት ተከትለው የተሐድሶ ትምህርታቸውን ሲጨርሱ በዚሁ መልኩ ወደ ህብረተሰቡ የሚቀላቀሉበት ሁኔታ ነው ያለው ማለት ነው።
ኢህአዴግ ወደ ስልጣን ለመምጣት ባደረገው ትግል አሁን አሸባሪ ድርጅት ተብሎ የተሰየመው የኦሮሞ ነጻነት ግንባር ኦነግ አጋር ነበር። አቶ ሌንጮ ባቲ ተሐድሶ የቆየና የአስተሳሰብ ልዩነቶችን በአንድ አይነት ወጥ አስተሳሰብ ለመጨፍለቅ የሚደረግ የፖለቲካ ርዕዮተ ዓለምን አስገድዶ የማስረጽን ምግባር በጎ ስም ለመስጠት የተመረጠ የፖለቲካ ግንኙነት ቃል ነው ይላሉ።
ተሐድሶ የሚለው ቋንቋ በ91 የኦሮሞ ነጻነት ግንባር እኛ ከመንግስት እንገፋ እንዳለ እኛን ደጋፊዎችና አልፎም ደግሞ በወቅቱ እጃቸው የገባውን እኛን ጦር ተሐድሶ በማለት በጉርሶ፣ በወለጋ፣ እንደገና ደግሞ በደቡብ በተለያዩ ቦታ በመልካዋከና በተለያየ ቦታ ሲያደርጉ ቆይተው ነበረ። ያ ተሐድሶ እንግዲህ ምንድን ነው ነው ተሐድሶ ማለት?
አዎ ምንድን ነው? እንዲያው ያለፉባቸውንም ሰዎች በምናነጋግር ጊዜ የኢትዮጵያ ምጣኔ ሀብት እድገትን እንደዚሁም ደግሞ የገዢው ፓርቲ ኢህአዴግን ርዕዮተ ዓለም የማስተማርና ከዛም አልፎ በተወሰነ ደረጃ ህገ መንግስታዊ መብቶችን እንደገና የመከለስ ሁኔታ እንደነበረ ምንድን ነው ተሐድሶ?
ወደዛ ሊሄድልህ ነው። ትልቁ ነገር ይሄ ነው። ያደግ ዋናው መስመሩን የሳተበት እዚህ ጉዳይ እዚህ ቦታ ላይ ነው። ታድሶ ማለት በእነሱ ይሄ እነሱን የሚቃወም ሰው የፖለቲካ ድርጅትም ሆነ የፖለቲካ ድርጅቶች አባሎች እና ደጋፊዎች ከግንዛቤ ማጣት ከእውቀት ማጣት ኢህአዴግን ካለማወቅ ነው። ስለዚህ በዚህ በተሐድሶ የኢህአዴግን ዲሞክራሲነት፣ የኢህአዴግን የእድገት ጎዳና፣ የኢህአዴግን ማንነት እናስተምራለን ነው የሚሉት። ይሄ ራስን መዋሸት ነው እና ራስን ማታለል ነው። ኢትዮጵያ ውስጥ ያለው የመሰረታዊው ቅራኔና ቀውስ የፖለቲካ ቀውስ ነው። ይሄ ከፖለቲካ ቀውስ ማለት ደግሞ ይሄ መንግስት አሳታፊ አይደለም፣ የኢኮኖሚና የፖለቲካ ክፍፍሎቹም አሳታፊ አይደለም። አሳታፊ እስካልሆነ ድረስ ደግሞ የመንግስት ተቀባይነት የለውም ነው። ይህንን ማለት ስለማይፈልጉ ዋናውን ችግሩን በግንባር ተጋፍጦ ከመመለስ ይልቅ በሌላ ራስን በማታለል በማስተማር በምናምን በተሐድሶ ምህረት ይቅርታ ጠይቅና ከእስር ቤት ትወጣለህ አይሰራም።
ገዢው ፓርቲ ኢህአዴግ በበኩሉ የህዝብን የመልካም አስተዳደር ጥያቄዎች ለመመለስ ጥልቅ ተሐድሶ በማድረግ ላይ እንደሆነ ይገልጻል። የዞን 9 የጦማር ጸሐፊ በፈቃዱ ኃይሉ ከ40 ቀናት እስራት በኋላ በቅርቡ ከእስር ተፈቷል፣ ወይም በመንግሥቱ አባባል የተሐድሶ ሥልጠና ተሰጥቶት ተመርቋል። በአሁኑ ወቅት በአስር ሺዎች የሚቆጠሩ ታሳሪዎች እየተሰጣቸው ያለው የተሐድሶ ሥልጠና 6 ምዕራፎች እንዳሉት ያስረዳል።
ታድሶ ያሉት በስድስት ሞጁሎች የተዘጋጀ ትምህርት ነበረ እና ያንን ትምህርት ነው ታድሶ ያሉት። ትምህርቱ ፖለቲካዊ ይዘት ያላቸው ትችቶች ናቸው እና በተለይ በወቅቱ በዚህ ወቅት አስቸኳይ ጊዜ አዋጁ እንዲታወጅ መንስኤ የሆነውን የህዝባዊ አመፅ አስመልክቶ ነው እንትን ያሉት እና የመጀመሪያው ሞጁል አይደገምም የሚል ነው። ኢትዮጵያ ከእድገቷ ጋር የሚመጣጠን አመፅ አይደለም የገጠማት እና አይገባትም የሚል ይዘት ያለው ነው። ስለዚህ መደገም የለበትም የሚል ጽንሰ ሀሳብ ያለው ነው። በዛ በኋላ የቀለም አብዮት የሚልም አለ። እንዲሁም ይሁ ሊበራሎች ናቸው ሀገራችን ውስጥ ያለውን ስታዊ ድክመታችንን ተገን አድርገው እንዲህ አይነት ነገር እያደረጉብን ያሉት የውጭ ጠላቶቻችን ነው የሚል ነው። ከዛ በኋላ ያሉት በኢትዮጵያ ታሪክ ውስጥ አንዳንድ ጉዳዮች የሚል ነው። ከዛ በኋላ ቀጥሎ ያለው መቼ ጊዜ ኢትዮጵያ ህዳሴ ነው የሚል ይዘት ያለው ነው። የመጨረሻው የወጣቱ ሚና በሀገር ግንባታ ላይ የሚል ነው።
ተሐድሶ፣ ህዳሴ፣ የህዳሴ ጉዞ፣ የህዳሴ ግድብ፣ የህዳሴያችን መሪ ወዘተ በፖለቲካ ይሄንን ይመስላሉ። ይሄ ቃልና ተመሳሳይ የሰፊውን ህዝብ በተለይ የወጣቱን ቀልብ ለመግዛት የሚደረጉ የተደራጁ እንቅስቃሴዎች በሃይማኖት ዘመቻዎችም ጭምር በስፋት ሲጠቀሙበት እንሰማለን። መንፈሳዊ ተሐድሶ
አዲስ ዌቭ አዲስ የተሐድሶ ንፋስ በኢትዮጵያ ይንፈስ። ለአዲስ ትውልድ መነሳት የከበረ አገራዊ ጥሪውን የሚያሰማው አድሰን ሙላን ላከን በተሰኙ 3 መርሆች ታጅቧል። ራእዩ መንፈሳዊ እንቅስቃሴ በመላው አገሪቱ መፍጠርና በወንጌል ወጣቱን ዓላማ መር ህይወት እንዲኖር ማስቻል ነው። ወደ እግዚአብሔር
ተራራ ወደ ያዕቆብ አምላክ ቤትን ገድላትና ድርሳናትን ቆፍሮ የታሪክ ዋሻ ፈትሾና መረጃዎችን በመተንተን ለኢትዮጵያ ቤተክርስቲያን ተሐድሶ የሞትና የህይወት ጉዳይ መሆኑን ጆሮ ላለው ሁሉ ይናገራል። ከመጻፉ የተቀነጨበ ተሐድሶ የለም አለ።
ስለዚህ በህዝብ አደረጃጀት ፖለቲካና አምነት እንቅስቃሴዎች እንደ ህዳሴ ያሉ ጠቅላይ ቃላት ለምን ይመረጣሉ? ተሐድሶስ ምንድን ነው? ኤፍሬም ሸቴ የሥነ ቋንቋ አጥኚና የጦማር ጸሐፊ ነው።
እንግዲህ ተሐድሶ ቃሉን ራሱ እንደው የመዝገበ ቃላት ፍቺውን መታደስ ያረጀውን ነገር ከማደስ ጋር የሚገናኝ ቃል ነው። ግን መቼም ከመዝገበ ቃላት ፍቺው ባሻገር ያለው ነው አሁን ምናልባት ሊያነጋግረን የሚችለው እና መታደስ አንድ ከዚህ በፊት የነበረ ሀሳብ ወይንም ደግሞ ቁስ አካል በፊት የነበረውን ማንነቱን ሲያጣ ወይም ሲሰበር፣ ብረትን ከሆነ ሲዝግ ያንን የቀደመ ማንነቱን ለመመለስ የሚደረግን ጥረት ለማሳየት የሚጠቀሙበት ቃል ነው። አሁን ግን በዚህ በፖለቲካ ውስጥ የሚታየው ሀሳብ በተለይ ደግሞ መንፈሳዊ ከሆነ ሀሳብ ተነስቶ ብዙ ትርጉም የተጫነበት ቃል እንደሆነ ነው የምንረዳው። ተሐድሶ የሚለውን ማለት ነው። በቤተ ክርስቲያን የተለመደ ቃል ነው። በመጽሐፍ ቅዱስም የተለመደ ቃል ነው። በሌላ አገባቡ ግን ምናልባት አዲስ ነው ብዬ ገምታለሁ። ሄኖክ፣ ምናልባት ወደ ዝርዝሩ ልንገባ እንችላለን።
እስኪ ወደ ዝርዝሩ እንግባ። ብዙ ትርጉሞች የታጨቁበት እንደሆነ ስትገልጽ ነበረ። በተለይ መንግስታት ከህዝብ ጋር በሚያደርጉት ግንኙነት የሚመርጧቸው ቃላቶች አሉ። ሰፋፊ የሆኑ ከመልካም አስተዳደር ችግር ጋር የሚነሱ ጥያቄዎችን እንደዚሁም ከልማት ጋር የሚነሱ ጥያቄዎችን አልፎም ደግሞ በሃይማኖትም በመነሄድ ጊዜ የቆዩ ነገሮችን እናሻሽላለን በሚል ሐሳብ ለወጣቱ መልእክት ለማስተላለፍ በሚል ሐሳብ ተሐድሶ ተሐድሶ መታደስ እንሰማለን። ይሄ የታጨቀው ትርጉም ላንተ ምንድነው?
እኔ በታሪክም መጀመሪያ ተሐድሶ የሚለውን ቃል በተለይ ከክርስቲያን ጋር በተገናኘ ከ66ቱ አብዮት በኋላ የወታደራዊ መንግስት በኢትዮጵያ ቤተክርስቲያን ላይ ያለውን አሰራር ለመቀየር አንድ ያቋቋመው ኮሚቴ ነበረ እና ያ ኮሚቴ ከቤተክርስቲያን አስተዳደር ጋር አብሮ የሚሰራ እና የቤተክርስቲያኑን አስተዳደር የሚያሻሽል ኮሚቴ በሚል ነበር የተቋቋመው። በቤተክህነቱ በኩል ግን የተሐድሶ ጉባኤ የሚል ስያሜ ተሰጥቶት ነበረ። ያ የተሐድሶ ጉባኤ የሚባል ኮሚቴ በኋላ ላይ ከሁለተኛው የኢትዮጵያ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ ጋር አለመግባባት ላይ ደርሶ መጨረሻም ለሳቸው ህልፈት እንደ ተጠያቂ እንደሆነ በጊዜው የነበሩ ተለያዩ ታሪክ ሰዎች በኮሚቴ ውስጥም የነበሩ ሲጽፉ እንመለከታለን። ይሄን ተሐድሶ የሚለውን ቃሉ አውንታዊ ትርጉም ያለው ነው። ነገር ግን አሁን ከታሪክ አንጻር ካየኸው በቤተክርስቲያኒቱ በኩል ያን ጥቁር ነጥብ ወይም ጥቁር ጠባሳ የተሸከመ ቃል ነው። ከዛ በኋላ ደግሞ አሁን እንደምትመለከተው መንግስት ይሄንን ቃል በተለያየ አገባቡ ከፖለቲካ ጋር እያዛመደ ይመለከተዋል። ተሐድሶ ወይም መታደስ፣ እነዚህ የመሳሰሉት ቃላት ከአቅማቸው በላይ የሆነ ሎድድ የሆነ ትርጉም ይዞ የሚሄድ ጉዳይ ትመለከታል እና ለጊዜው ለዛ አላማ ብቻ ለሚፈልጉት ሀሳብ ብቻ እንዲገልጽ የሚጠቀሙበትን ቃል ነገር ግን ስርወ ታሪኩ ሌሎች ሀሳቦችን ተሸክሞ ስለሚመጣ አንድ ትርጉም ብቻ ሳይሆን የተለያዩ ትርጉሞች የሚያዝ አዝማሚያ እንዳለ ነው የምረዳው።
ይህንን ነው አንተ የቃላት አበሳ የምትለው?
በትክክል በትክክል።
በጣም ነው የማመሰግነው። እንግዲህ በስነ ጽሁፍ እንደዚሁም ደግሞ በማህበራዊ ፖለቲካዊና ሃይማኖታዊ ጉዳዮች ላይ የቃላትን ትርጉም በየቀኑ የምንናገራቸው ቃላቶች ከጀርባቸው ያለውንም ትርጉም ለአድማጮቻችን ለማሰማት የምናደርገው ጥረት ነው። በጣም አመሰግናለሁኝ ኤፍሬም እሸቴ ለሰጠህ ማብራሪያ።
እንግዲህ ሄኖክ፣ ይሄ የተሐድሶ ቃል ብዙ ማብራሪያ ተሰጥቶበታል። እኔም የማይገባኝ የነበሩ ነገሮች በሙሉ
እየተገለጹልሽ ነው። እየጠየቅን ነው ደግሞ አድማጮቻችንን።
ፌስቡክ ገጻችን ላይ ጠይቀን ነበረ፣ መልስም የሰጡ
ተሐድሶ ለእናንተ ምንድን ነው ጠይቀናል። አበባየሁ ገበያው አጠናቅራለች፣
እንስማው።
ሄኖክ ካሳ የተባለው የፌስቡክ ተከታታይ መታደስ ማለት ያንተን ሐሳብ የማይደግፉትን አስገድዶ እንዲቀበሉ ማድረግ ሳይሆን ራስህ ለሌሎች ያልተቀበሉትን ምክንያት አውቀህ ራስህን ማረም እንጂ ያንተን ሐሳብ ለሌሎች መጋት አይደለም ይላል። ፊሽ ሚኪ የተባለው አስተያየት ሰጭ ደግሞ አስተያየት መስጫው ጋር አብረን አያይዘን ያወጣነውን የተለቀቁ የእስረኞቹን ፎቶ መሰረት አድርጎ ተከታዩን አስተያየት ሰጥቷል። ፎቶው ላይ በመታያቸው ሰዎች ላይ ምን ታነባላችሁ? ታድሶ አዲስ ማደስ ማሳመር ማለት ነው። እነኚህ በዚህ ገጽ ላይ የምታዩአቸው ወንድሞቻችን ግን ቁጭት፣ ብስጭት፣ ሐዘንን የሚያንጸባርቁት በዚህ ሁኔታና በእነኚህ ሰዎች ቦታ መቀመጥ ምን ሊመስል እንደሚችል አስቡት። ሚልሰው ነክኒክ የተባሉ አስተያየት ሰጭ ደግሞ አስተያየታቸውን ሲጀምሩ የህዝብንና የሀገርን ንብረት ማውደም ሀገርን ከማውደም ተለይቶ ሊታይ አይችልም። መብትን ወይም በደልን ለመጠየቅ እናትና አባት ሰርተው ልጆቻቸውንና ቤተሰቦቻቸውን የሚያስተዳድሩበትን ፋብሪካ ማቃጠል ከበደልም በደል ነው። በዚህ መልኩ ነገሮችን መስተካከል ከቻሉ ሀገራችንም እንደ ሀገር መቀጠል እንችላለን። ጎረቤት ሀገር ቢሆን ኖሮ አንዴ ከታሰሩ ዳግም መታየት የለም። ጄምስ ባላገሩ የተባሉ አስተያየት ሰጭ ደግሞ ኢህአዲግ አይለወጥም። የሚመራበት አብዮታዊ ዲሞክራሲ አይደለም። ተሐድሶ የህዝቡን ቁጣ ለማብረድ የተወሰኑ አባሎቹን የጦስ ዶሮ አድርጎ ለማለፍ ነው። የተዋቀረበት ቋሚና ምሰሶ ጸረ ዲሞክራሲ ስለሆነ ተቃዋሚ ፓርቲዎች አማራጭ እንደሆኑ አያምንም። ህዝቡ ተቃዋሚ ፓርቲዎችን አይመርጥም። ቢመርጥም እንኳን ተሳስቶ ነው ብለው ነው የሚያስበው። ሰዋረግ መብራቱ አስተያየታቸውን ሲሰጡ ደግሞ ቪኦኤዎች ስለዚህ ጉዳይ አቶ ሌንጮን ከመጠየቅ በቀጥታ የግብጽ መሪዎችን መጠየቅ ይሻላችሁ ነበር። አቶ ሌንጮ የግብጽ አላማ አስተግባሪ ግብጻዊ እንጂ ስለ ኢትዮጵያ የሚቆረቆር ኢትዮጵያዊ ስላልሆነ አይመለከተውም ብሏል። ፋንታ አብርሃም የተባሉ ሌላ አስተያየት ሰጭ ደግሞ ህዳሴ ማለት መቀለድ፣ ማላገጥ፣ ሀገር መዝረፍ፣ ሌባው የሚከበርበት የሚሾምበት ይሄ ሁሉ ግብብዳ ሌባ ባለስልጣን ዱቅ ብሎ ሐሳባቸውን የገለጹ ያለ ፍትህ ወይን የሚወርዱበት ትውልድን በማይረባ ርዕዮት ማበላሸት፣ አድርባይ መሆን፣ ዝሙትን ማስፋፋት፣ ድሃ አድርጎ ድሃ መርገጥ ነው ሲል አስተያየቱን ሰፋ አድርጎ ይቀጥላል። ደምስ ካሳ የተባለ ሌላ አስተያየት ሰጪ ታድሶ ማለት በየማጎሪያው ህዝቡን አስሮ አይደገምም የሚል ቲሸርት አልብሶ መልቀቅ ነው ብሏል።
ለሰጣችሁን አስተያየቶች ሁሉ በጣም
እናመሰግናለን። አሁንም እንቀበላለን አስተያየቶቻችሁን በቀጥታ ፌስቡክ አት ቪኦኤ አማሪክ ላይ ለምትከታተሉን አስተያየቶቻችሁን ስጡን። እስከዛው ታዲያ ዜማን ጋብዛችኋ። አንዳንድ ነገሮች
አይድምጽ ነበር።
አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ ላይ እያደረሳችሁን ነው። እናመሰግናለን። የዘወትር ተሳታፊያችን ሃናን ቆንጆ የሰጣችሁ አስተያየት በእውነት በጣም እየተደጋገመ ያለ ቃል ነው የሚል ነው። ሌሎቻችሁም ያደረሳችሁን አስተያየቶች አሉ፣ እናመሰግናለን።
ዝግጅታችን በዚሁ እየተጠናቀቀ ነው። አስተያየቶቻችሁን መስጠት ትችላላችሁ። ይቀጥል እኛ እንግዲህ በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ማድረስ ጀምሩ።
መልካም ምሽት።